ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመጋቢት 26 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ፍቅር የክፋትን ኃይሎች ለማጥፋት የሚያስችል ኃይል ያለው ብቸኛው የጦር መሳሪያ ነው ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የትምህርተ ክርስቶስ አስተምሮ በቅድሚያ እናስደምጣችኋለን። አሁን ያለንበት ወቅት የሕማማት ሳምንት እንደሆነ ይታወቃል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ ባለፈው ሳምንት የሕማማት ሳምንት መከበሩም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ለሕማማት ሳምንት በተለይም ደግሞ ለጸሎተ ሐሙስ፣ ለስቅለተ አርብና ለትንሣኤ በዓል ዝግጅት ይሆነን ዘንድ ያደረጉትን አስተንትኖ በመቀጠል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው ከጥር 7 2010 ዓ.ም ጀምሮ እስከ ዛሬ መጋቢት 26 2010 ዓ.ም ድረስ ዘወትር ረቡዕ ዕለት በተከታታይ እያደረጉት የሚገኘው የትምህርተ ክርስቶስ አስተምሮ በመሥዋዕተ ቅዳሴ ዙሪያ ላይ እንደሆነ ለመረዳት የተቻለ ሲሆን በዛሬው ዕለት በዚሁ አርዕስት ዙሪያ ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ አሁንም በመሥዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ በማድረግ በመሥዋዕተ ቅዳሴ ወቅት የምንሳተፈው የክርስቶስ ሥጋና ደም ወይም ቅዱስ ቁርባን ለሕይወታችን መሠረትና ከክርስቲያን ወንድሞቻችን ጋር ያለንን ኅብረት እንድናጠናክር ይረዳናል ማለታቸውም ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በመጋቢት 26 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno e buona Pasqua. E con questa catechesi concludiamo il ciclo dedicato alla messa.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ከዚህ ቀደም በመስዋዕተ ቅዳሴ ዙሪያ ስናደርገው የነበረው የትምህርተ ክርስቶስ አስተምሮ በመቀጠል በዛሬው ቀን አስተምሮ ደግሞ በመስዋዕተ ቅዳሴ ስነ ስርዓት መደምደሚያ አከባቢ ላይ ባለው ስነ ስርዓት ላይ ትኩረታችንን እናደርጋለን። የመስዋዕተ ቅዳሴ ማጠቃለያ ስነ ስርዓት ላይ ያለው የመደምደሚያ ጸሎት ከተጸለየ በኋላ ካህኑ ምእመኑን ከባረከ በኋላ ህዝቡን ያሰናብታል። መስዋዕተ ቅዳሴ በአብ በወልድና በመንፈስ ቅዱስ ስም ተብሎ እንደተጀመረ ሁሉ አሁንም የቅድስት ስላሴ መገለጫ በሆነው በዚሁ በአብ በወልድና በመንፈስ ቅዱስ ስም ቡራኬን በመስጠት ይጠናቀቃል። ከሁሉም በላይ ደግሞ ሁላችንም በሚገባ እንደምናውቀው መስዋዕተ ቅዳሴ የሚጠናቀቀው ለክርስቲያን ምስክርነት በር በመክፈት ነው። ከቤተ ክርስቲያን የምንወጣው በሰላም ሂዱ ከተባለ በኋላ ሲሆን ይህም ደግሞ በእለታዊ ኑሯችን በቤታችን በስራ ቦታችን ሁሉ የእግዚአብሔርን ቡራኬ ይዘን በመሄድ ይህም እግዚአብሔርን በሕይወታችን እያከበርነው እንድንሄድ ያደርገናል። በሚስጥረ ቅዱስ ቁርባን አማካይነት ኢየሱስ ክርስቶስ በልባችንና በስጋችን ውስጥ ይገባል። ይህም በእምነት የተቀበልነው ሚስጥር በሕይወታችን እንድንኖር ያስችለናል ማለት ነው። ስለዚህ ከመስዋዕተ ቅዳሴ ጀምሮ እስከ ሕይወት ድረስ መስዋዕተ ቅዳሴ ምልአትን የሚያገኘው እኛ በመናደርጋቸው ተጨባጭ ምርጫዎች ላይ እንደሆነ የሚታወቅ ሲሆን ይህም በቅድሚያ ከክርስቶስ ሚስጥር ጋር መዋሃድን ይጠይቃል። መስዋዕተ ቅዳሴን የምንካፈልበት ዋነኛው ምክንያት እያንዳንዳችን በቅዱስ ቁርባን መንፈስ መታነጽን ለመማር መሆኑ በፍጹም መርሳት አይገባንም። ታዲያ ይህ ምን ማለት ይሆን? ይህ ማለት ክርስቶስ በሕይወታችን ውስጥ እንዲቀሰቀስ መፍቀድ ማለት ነው። የርሱ አስተሳሰብ የኛ አስተሳሰብ እንዲሆን ማድረግ ማለት ነው። የርሱ ስሜት የኛ ስሜት እንዲሆን ማድረግም ማለት ነው። የርሱ ምርጫ ምርጫችን እንዲሆን ማድረግ ማለት ነው። ይህንንም በተመለከተ ከክርስቶስ ጋር እንዴት መመሳሰል እንደሚገባን ቅዱስ ሐዋርያ ጳውሎስ እንዲህ በማለት ተናግሯል። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሙቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ወደ ገላትያ ምዕራፍ 2 ከቁጥር 19 እስከ 20 እንደተጠቀሰው ቅዱስ ሐዋርያ ጳውሎስ የነበረው ተመክሮ ለእኛ ብርሃን ይሆናል። የራስ ወዳድነት ስሜታችንን ለማስወገድ በምንሞክርበት ጊዜ ሁሉ ከቅዱስ ወንጌልና ከክርስቶስ ጋር በተቃራኒ በኩል የሚገኙ ነገሮችን እንዲሞቱ አደረግን ማለት ነው። ይህ ድርጊታችን ደግሞ በውስጣችን ለርሱ መንፈስ ሰፊ ስፍራ እንድንሰጥ ያስችለናል ማለት ነው። በተባረከው እንጀራ ውስጥ በእውነት የሚኖረው ኢየሱስ መስዋዕተ ቅዳሴ ከተጠናቀቀ በኋላም እንኳን ቢሆን የሚቀጥል ሲሆን ቅዱስ ቁርባን ወደ መንበረ ማደሪያው ተመልሶ በመግባት ለበሽተኞች እንዲከፋፈል ይደረጋል ወይም በዚህ በተቀደሰ ቅዱስ ቁርባን ውስጥ የሚገኘው ኢየሱስ በጸጥታ ይመለካል። በዚህም አግባብ ከመስዋዕተ ቅዳሴ ስነ ስርዓት ውጪ የሚገኘው የቅዱስ ቁርባን የአምልኮ ስርዓት ግላዊ በሆነ መልኩ ወይም ደግሞ ማህበራዊ በሆነ መልኩ በመመለክ ክርስቶስ ከኛ ጋር ሆኖ እንዲቀጥል ያደርጋል። በቅዱስ ቁርባን የሚገኘው ፍሬ በዕለታዊ ሕይወታችን ውስጥ ቀስ በቀስ እየተጠናከረ እንዲሄድ ያደርጋል። በእርግጥ ቅዱስ ቁርባን ከክርስቶስ ጋር ያለንን ኅብረት እንድናጠናክር በማድረግ ምስጢረ ጥምቀትና ምስጢረ ሜሮን በተቀበልንበት ወቅት የተቀበልነውን የመንፈስ ቅዱስ ጸጋ እንዲታደስ በማድረግ ታማኝ ክርስቲያን መስካሪዎች እንድንሆንም ያደርጋል። በተጨማሪም ቅዱስ ቁርባን በውስጣችን ያለውን መለኮታዊ ፍቅር በደንብ እንዲቀጣጠል በማድረግ ከኃጢአት እንድንርቅ ያደርገናል። በውስጣችን የሚቀጣጠለው የፍቅር ስሜት ቅዱስ ቁርባን ወደፊት ከሚገጥሙን ከባባድ ኃጢአቶች ይጠብቀናል። የክርስቶስን ሕይወት ይበልጥ በተካፈልንና በወዳጅነቱም ይበልጥ በጸናን ቁጥር በክፉ ኃጢአቶች ምክንያት ከእርሱ የምንርቅበት ሁኔታ እየጠበበ ይሄዳል። በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 1399 ላይ እንደተጠቀሰው ቅዱስ ቁርባንን በማዘውተር በምንቀበልበት ወቅቶች ሁሉ ከክርስቲያን ማኅበረሰብ ጋር ያለን ግንኙነት በማደስ ይህ ግንኙነታችን ይበልጡኑ እየጠነከረና ጥልቅ የሆነ እንዲሄድ ያደርጋል። በአጠቃላይ ቅዱስ ቁርባን እኛ ቤተ ክርስቲያን እንድንሆን ያደርገናል። በመጨረሻም በቅዱስ ቁርባን ምስጢር ተካፋይ መሆናችን ከድሆች ጋር ያለንን ግንኙነት እንዲጠነክር ያደርጋል። የክርስቶስን ሥጋ ከተቀበልን በኋላ ለወንድሞቻችን እንድናስብ ያስተምረናል። በዚህም ክርስቶስ ራሱን እንደምናገለግለው፣ እንደምናከብረው፣ እንደምንወደው እንገልጻለን ማለት ነው። ይህንን መሥዋዕተ ቅዳሴ የሰጠንን ጌታን እያመሰገንን በታደሰ የእምነት መንፈስ ከክርስቶስ ጋር ያለንን ግንኙነት እንዲታደስ በማድረግ ተጨባጭ በሆነ መልኩ ለእኛ ሲል በሞተውና ከሙታን በተነሳው አሁንም ከእኛ ጋር ባለው ከጌታችን ከኢየሱስ ክርስቶስ ጋር ያለንን ኅብረት ማጠናከር ይገባናል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በመሥዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን፣ አሁን ያለንበት ወቅት የሕማማት ሳምንት እንደሆነ ይታወቃል። በዚህ የሕማማት ሳምንት ውስጥ በካቶሊክ ቤተ ክርስቲያን ሥርዓተ አምልኮ ደንብ መሠረት እኛን ለማዳንና ከእግዚአብሔር ጋር እኛን ለማስታረቅ ራሱን መሥዋዕት አድርጎ ያቀረበው ክርስቶስ ተላልፎ መሰጠቱን፣ መንገላታቱን፣ በመስቀል ላይ እንደ ሌባ መሰቀሉን፣ መሞቱን፣ መቀበሩንና ከሙታን መነሳቱን እነዚህ ሁሉ ነገሮች የተከናወኑባቸው ሦስት ዋና ዋና ቀኖች በተለየ ሁኔታ በታላቅ መንፈሳዊነት ይከበራሉ። እነዚህ ሦስቱ ቀኖች የሚከተሉት ናቸው። ኢየሱስ መከራውን ከመቀበሉ በፊት ከደቀ መዛሙርቱ ጋር የመጨረሻውን እራት ከመብላቱ በፊት የሐዋርያቱን እግር ያጠበበት እርሱ በምድር ላይ በነበረበት ወቅት የጀመረውን መንፈሳዊ ተልእኮ እንዲያስቀጥሉ በማሰብ ምስጢረ ክህነትን የመሠረተበት የመጨረሻ እራት ከደቀ መዛሙርቱ ጋር ከተካፈለ በኋላ ይህንን ሁሌም ለእኔ መታሰቢያ አድርጉ በማለት ምስጢረ ቁርባንን የመሠረተበት የጸሎተ ሐሙስ ቀን በነገ ዕለት በመከበር ይጀምራል። በሁለተኛ ደረጃ ደግሞ ጌታችን ኢየሱስ ክርስቶስ ሞት የተፈረደበት የተሰቃየበት በመስቀል ላይ ተሰቅሎ የሞተበትና የተቀበረበት የስቅለተ ዓርብ ዕለት ይጠቀሳል። በሦስተኛ ደረጃ ደግሞ ጌታችን ኢየሱስ ክርስቶስ በታላቅ ኃይል ሞትን ድል አድርጎ ከሙታን የተነሳበት የሚታወስበት ቀን በመጪው ቅዳሜ ማታ የዋዜማ ቅዳሴ በማድረግ የትንሣኤ በዓል ይከበራል። በእነዚህ የእምነታችን መሠረት በሆኑት በሦስት ቀናት ውስጥ በተፈጸሙት የፍቅር ምስጢራዊ ተግባራት ውስጥ ክርስቲያኖች ሁላችን ራሳችንን በማስገባት በታላቅ መንፈሳዊነት በንስሐ በጾምና እንዲሁም በጸሎት ልንተጋ ያስፈልጋል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ ባለፈው ሳምንት የሕማማት ሳምንት በተከበረበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጋቢት 19 2010 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን በድጋሜ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የፋሲካ በጋችን የሆነው ክርስቶስ ከሙታን ተነስቷልና፣ ስለዚህ በዓሉን ግፍና ክፋት በተሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እስከ 8። የተከበራችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በዓመት ውስጥ ከሚገኙ ሥርዓተ አምልኮዎች መካከል በጣም አስፈላጊ የሆነውንና እኛን አማኞችን በቀጥታ የሚመለከተውን በዚህ የሕማማት ሳምንት ውስጥ የሚገኙትን ኢየሱስ ሥቃይ የተቀበለበትን የሞተበትንና የተቀበረበትን እንዲሁም ከሙታን የተነሳበትን ሦስት ቀናት ላይ ያተኮረ አስተምሮ ለማድረግ እወዳለሁ። እነዚህም ቀናት የኢየሱስን መሞትና ከሙታን መነሳት በማስታወስ አንድ ታላቅ የሆነ ምስጢራዊ ትውስታን ይፈጥራሉ። ኢየሱስ መከራን የተቀበለበት የሞተበትና የተቀበረበት ከሙታን የተነሳበት ሂደት የሚጀምረው ከደቀ መዛሙርቱ ጋር የመጨረሻ እራት ከበላበት በጸሎተ ሐሙስ ማታ የሚጀምር ሲሆን በዕለተ ሰንበት ቀን በሚደረገው የማታ ጸሎት ይጠናቀቃል። እነዚህ ቀናት በዓለም ውስጥ የእኛን እምነትና ጥሪ ዋና ዋና ደረጃዎችን የሚያመላክቱ ሲሆን ሁሉም ክርስቲያኖች እነዚህን ሦስት በጣም ቅዱስ የሆኑ ቀናትን አይሁዳውያን ወንድሞቻችን ከግብፅ ባርነት የወጡበትን የስደት ጉዞ በማስታወስ በግለሰብ ይሁን በማኅበረሰብ ደረጃ እነዚህን ቀናት ለመኖር በመሞከር የሕይወታችን መገለጫ ቀናት ልናደርጋቸው ይገባል። እነዚህ ሦስቱ ቀናት ማለትም የጸሎተ ሐሙስ ማታ፣ ኢየሱስ የተሰቀለበት የዓርብ ዕለትና ከሙታን የተነሳበት የሰንበት ቀናት በክርስቶስ አማካይነት የተከናወኑትን ታላቅ የደህንነት ክንውኖችን የክርስቲያን ማኅበረሰብ በማስታወስና የወደፊት ዕጣ ፈንታችን በማየት በታሪክ ውስጥ ይህንን በቁርጠኝነት ለመመስከር የሚያበረታቱን ወቅቶች ናቸው። በእነዚህ ሦስቱ ቀናት ማለትም ኢየሱስ መከራን የተቀበለበት፣ የሞተበትና ከሙታን የተነሳበት፣ በእነዚህ ሦስቱ ቀናት ውስጥ በቅደም ተከተል የተከናወኑ ድርጊቶች በፋሲካ ዕለት በማለዳ ተስፋችን የሆነው ክርስቶስ ከሙታን ተነስቷል፣ በገሊላ ይገኛል በማለት በሚታወጀው የደስታ አዋጅ ይጠናቀቃል። ይህም አዋጅ የደስታና የተስፋ መገለጫ ብቻ ሳይሆን ነገር ግን በተጨማሪም ኃላፊነትንና ተልዕኮን ያመላክታል። ይህ ትእዛዝ እርሱን እንድንቀበለው በማዘጋጀት የሚመራን የእምነታችን ማዕከልና ተስፋችን የሆነ እንዲሁም ቤተ ክርስቲያን ያለማቋረጥ ስብከተ ወንጌልን ለማድረግ የተሰጣትን ኃላፊነት መወጣት እንዳለባት የሚያሳይ ነው። ቅዱስ ሐዋርያ ጳውሎስ በዚህ በትንሣኤ ወቅት የተፈጸሙትን ድርጊቶች ጠቅለል ባለ ሁኔታ የፋሲካ በጋችን የሆነው ክርስቶስ ተነስቷልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በማለት ገልጾታል። ስለዚህ አሮጌ የሆኑ ነገሮች አልፈዋል፣ እንዲሁም አዳዲስ የሆኑ ነገሮች ተወልደዋል በማለት ያክልበታል። በሌላ ዘይቤያዊ በሆነ አገላለጽ ክርስቶስን እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ፣ ወደ ሮሜ ሰዎች ምዕራፍ 4 ቁጥር 25 ላይ በማለት ጨምሮ ያብራራል። በዚህ ክርስቶስ ተላልፎ በተሰጠበት፣ በተሰቃየበት፣ በተሰቀለበት፣ በሞተበትና ከሙታን በተነሳበት ሦስት ቀናት ውስጥ የተከናወኑ ነገሮች የዚህ ምስጢራዊ ክስተት ትውስታን በምስጋና የተሞላና በተመሳሳይ መልኩም እንግዲህ ከክርስቶስ ጋር ከተነሳችው ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን እሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገሮች ላይ አይሁን፣ ቆላስያስ 3 ከቁጥር 1 እስከ 2 በማለት የተጠመቁ ክርስቲያኖች አዲስ በሆነ ሁኔታዎች ውስጥ በመግባትና በመታደስ መኖር እንደሚገባቸው ቅዱስ ሐዋርያ ጳውሎስ ያሳስባል። በእርግጥ በጥምቀት ከኢየሱስ ጋር ከሞት ተነስተናል። ዓለማዊ ለሆኑ ነገሮችና ዓለማዊ ምክንያቶች ያለን ፍላጎት ሞቷል። እንደ አዲስ ፍጡር በድጋሚ ተወልደናል። ይህም በየቀኑ ተጨባጭ ሕልውናችን እንዲሆን የሚጠበቅ እውነታ ነው። የተወደዳችሁ ወንድሞቼና እህቶቼ ይህን አሁን እጅግ በጣም የቀረበውን የክርስቶስ መሰቃየት፣ መሞት፣ ከሙታን መነሳት የምናስታውስበት ሦስት ቀናት በእነዚህ ቀናት ቅዱስ በሆነ መልኩ በጥሩ ሁኔታ ለመኖር እንዘጋጅ። ለእኛ ሲል በሞተው በክርስቶስ ምስጢር ውስጥ ራሳችንን በጥልቀት እንዲገባ እናድርግ። እርሱ የሞተውና ከሙታን የተነሳ ለእኛ ነውና በዚህ መንፈሳዊ ጉዞ ውስጥ በጥልቀት በመግባት መጓዝ እንችል ዘንድ ቅድስት ድንግል የሆነችውና ኢየሱስን በመከራው ጊዜ ሁሉ የተከተለችው በመስቀሉ ስር የነበረችውና የእርሱ ሥቃይ ተካፋይ የነበረችው በእናቱ ልብ ውስጥ የትንሣኤን ታላቅ ደስታ ማግኘት እንችል ዘንድ እመቤታችን ቅድስት ድንግል ማርያም ሁላችንንም ታግዘን በመጪው ቀናት በሚከበሩት በዓላት ውስጥ ሙሉ በሙሉ ተካፋይ መሆን እንችል ዘንድ እንድትረዳንና ይህም ልባችንንና ሕይወታችንን ይለውጥ ዘንድ ምክንያት እንድትሆን እርሷ በአማላጅነቷ ትርዳን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ ባለፈው ሳምንት የሕማማት ሳምንት በተጀመረበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉትን አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Scared.